Bambino BOA.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ የካቲት 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። የኢትዮጵያ መንግስት የተባበሩት መንግስታት ዓለም አቀፍ የምግብ ፕሮግራም ጽህፈት ቤት በትግራይ ክልል ያለውን አገልግሎቱን እንዲያስፋፋ ጠየቀ። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ቁራኛዬን ጨምሮ ከ10 በላይ ፊልሞችን ከሰራው ከሲኒማቶግራፈር ቢሊ መኮንን ጋር ቆይታ አድርገናል።
አንዱ ፈታኝ ያረገው ምንድነው? ያልኖርነው ህይወት በምስል ቀርጾ ተመልካችን እዛ ዘመን ላይ ማስቀመጥ በጣም ከባድ ነበር።
የሰማችሁት ሲኒማቶግራፈር ቢሊ መኮንን ነው። በምሽቱ ይደመጣል። ኬንያውያን የአክሮባት ቡድኖች በኮቪድ-19 ምክንያት ያጋጠማቸውን ስርዓትነት በጎዳና ላይ ትዕይንት እያካካሱ ነው። ተሞክራቸውን በአጭሩ እናስቃኛችኋለን። የሙዚቃ ምርጫም ይኖረናል። ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ፣ ኤልያስ አስማረ በቅንብሩ ቀጣዮቹን 30 ደቂቃዎች አብረናችሁን ዘልቃለን። አብራችሁን እንድትቆዩ በአክብሮት እየጋበዝን አሁን ለምሽቱ ወደ ተሰናዱት ዜናዎች እናልፋለን።
አመሰግናለሁ ኤደን። ኢትዮጵያ መንግስት ለ25 ዓለም አቀፍ የረዴ ሰራተኞች ወደ ትግራይ ክልል መግባት እንዲችሉ ፈቃድ መስጠቱን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ቃል አቀባይ ስቴቫን ዱጃሪክ ትናንት ለጋዜጠኞች በሰጡት ቃል ይህን ፈቃድ ማግኘታችን የእርዳታ ሰራተኞች ችግሩ በፍጥነት እየተባባሰ ባለበት በትግራይ ክልል እርዳታ ለማድረስና ለችግሩ የምንሰጠውን ምላሽ ለማጠናከር መቻላችንን የሚያረጋግጥ የመጀመሪያ እርምጃ ሆኗል ብለዋል። በማስከተል ሲያስረዱም በቅርቡ ወደ ኢትዮጵያ የተጓዙ ከፍተኛ የመንግስታቱ ድርጅት ባለስልጣናት ከሀገሪቱ መንግስት ጋር በርካታ ገንቢ ንግግሮችን አካሂደዋል ብለዋል። የድርጅቱ የደህንነትና ጸጥታ ጉዳዮች ምክትል ዋና ጸሐፊ ጊልስ ሚሾድ፣ የስደተኞች ጉዳይ ከፍተኛ ኮሚሽነሩ ፊሊፖ ግራንዲና ከጥቂት ቀናት በፊት ደግሞ የዓለም የምግብ መርሃ ግብር ዋና ስራ አስኪያጅ ዴቪድ ቢዝሌን ጨምሮ የድርጅቱ ባለስልጣናት በኢትዮጵያ ጉብኝት ማድረጋቸውን ዘርዝረዋል። ኮቪድ-19 ቻይና ውሃን ከተማ ውስጥ ከመከሰቱ አስቀድሞ በሽታው በስፋት ተሰራጭቶ መቆየቱን የሚያመላክት አንድም ማስረጃ አላገኘንም ሲሉ ወደ ቻይና ተጉዞ የበሽታውን ምንጭ እየመረመረ ያለው የሳይንቲስቶች ቡድን መሪ ተናገሩ። በቫይረስ ተላላፊ በሽታዎች አዋቂ ሳይንቲስቱ ፒተር ቤን ኤምባራክ ዛሬ ቻይና ውሃን ከተማ ውስጥ ለጋዜጠኞች ገለጻ አድርገዋል። መርማሪ ቡድናችን ያካሄደው ክትትል የሚጠቁመው በሽታው ከሌሊት ወፎች እንደመነጨ ነው ብለዋል። ነገር ግን የሌሊት ወፎቹ ውሃን ውስጥ የነበሩ አይመስሉም ሲሉም አክለዋል። ዓለም አቀፉ የሳይንቲስቶች ቡድን በሽታው ሲጀምር የተቀሰቀሰበት ተብሎ ይጠረጠር የነበረውን የውሃን የአሳ ምግቦች ገበያና የውሃን የቫይረስ ምርመራ ተቋምና ቤተ ሙከራም ጎብኝቷል። የጦር ሰራዊቱ መፈንቅለ መንግስት ባካሄደባት በሚያንማር በዋና ከተማዋ የተጀመረው የተቃውሞ ሰልፍ ዛሬ ለአራተኛ ቀን ቀጥሏል። ሲቪላዊው መንግስት ከስልጣን መነሳቱን በመቃወም የጀመሩት ሰልፎች እንዲገቱ የጦር ሰራዊቱ ትዕዛዝ ቢያስተላልፍም ተቃዋሚዎች ችላ ብለው ጎዳና ላይ መውጣታቸውን ቀጥሏል። በያንጎንና ማንዴላይ ከተሞች ከማታ 2 ሰዓት እስከ ንጋት 10 ሰዓት የሚዘልቅ የሰዓት እላፊም ታውጇል። ይሁን እንጂ ሰዓት እላፊው ከታወጀ ከጥቂት ሰዓታት በኋላ አንድ ሌላ ወታደራዊ አስተዳደር በመላ ሀገሪቱ ከአራት ሰው በላይ ሰብሰብ ብሎ እንዳይገኝ ከልክሏል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ ዕለቱ አብይ ርዕስ እንሻገር። የተባበሩት መንግስታት ድርጅት ዓለም አቀፉ የምግብ ፕሮግራም የኢትዮጵያ ጽህፈት ቤት በትግራይ ክልል ያለውን አገልግሎቱን እንዲያስፋፋ የኢትዮጵያ መንግስት ጠየቀ። በዚህ ዙሪያ ዘጋቢያችን መለስካቸው አማሃ ዘገባ አጠናቅሯል።
በትግራይ ክልል የሰብአዊ እርዳታ አገልግሎት ከሚሰጡ ዓለም አቀፍ ድርጅቶች መካከል በተባበሩት መንግስታት የዓለም አቀፍ ምግብ ፕሮግራም አንዱ ነው። በተለይ ከወራት በፊት በትግራይ ክልል መንግስት ህግን ለማስከበር ወስጃለሁ ካለው ወታደራዊ እርምጃ በኋላ ይህ የመንግስታቱ ድርጅት አንድ አካል የሆነ ተቋም ሰብአዊ ድጋፍን በተመለከተ ምን እየሰራ እንደሆነ ቪኦኤ ለማወቅ በኢትዮጵያ የሚገኙትን የድርጅቱን ተወካይ ሚስተር ስቴቨን ዋየሬ ኦማሞን ጠይቋቸዋል። ኦማሞን እንዳሉት በአጠቃላይ ኤርትራውያን ስደተኞችን እንረዳለን። ከዚህ በተጨማሪም ለሚያጠቡ እና ለነፍሰ ጡር እናቶች እንዲሁም ለሕፃናት የምግብ ድጋፍ እናደርጋለን። በአየር ንብረት ምክንያት ለአደጋ ተጋላጭ ለሆኑ ማህበረሰቦችም የአየር ንብረት መድህን ዋስትና ስርዓት በመዘርጋት ከሚከሰት አደጋ በቶሎ እንዲያንሰራሩ ድጋፍ እንሰጣለን ሲሉ አስረድተዋል። ከቅርብ ጊዜ ወዲህ ይህንን አገልግሎት ለማስፋፋት ከኢትዮጵያ መንግስት ጋር ስምምነት እንዳደረጉ ገልጸዋል።
Recently, as a result of the discussions with the government, we have received a request to expand our
በቅርቡ ከመንግስት ጋር ባደረግነው ውይይት ምክንያት በትግራይ ክልል የምናከናውነው ስራ እንድናስፋፋ ጥያቄ ቀርቦልናል። በዚህም የሰብአዊ እርዳታ አቅርቦትን ወደ ትግራይና ትግራይ ውስጥ የማጓጓዝ ስራ ለማጠናከር እንሰራለን። የምግብ እርዳታን በማቅረብ በኩልም አገልግሎታችንን እናስፋፋለን። ይሄ በአሁኑ ጊዜ በመንግስትና በተለያዩ መንግስታዊ ባልሆኑ ድርጅቶች ጥምረት የሚተገበር ነበር። በዚህ ተጠቃሚ ለሆኑ እስከ 1 ሚሊዮን የሚጠጉ ሰዎች የሚደረገውን ጥረትም እናገዛለን። በሶስተኛ ደረጃ የምንጀምረው ስራ ሁሉን አቀፍ ተጨማሪ የመመገብ መርሃ ግብር ይሆናል። ይህ መርሃ ግብር ኢላማ የሚያደርገው ሁሉንም ለአደጋ ተጋላጭ የሆኑ ሕፃናትን የሚያጠቡ እና ነፍሰ ጡር እናቶችን ነው። በዚህ መርሃ ግብር እስከ 875,000 ሰዎችን ለማገልገል አቅደናል። እና አሁን በክልሉ በተፈጠረው ሁኔታ ተጽዕኖ ያረፈበት የምንሰጠው አገልግሎት አለ። ይሁንና ስራችንን ለማስፋፋት እየተዘጋጀን እንገኛለን። የዓለም የምግብ ፕሮግራም ኃላፊ ከትራንት በስቲያ በትዊተር ገጻቸው እንደተቆሙት ከኢትዮጵያ መንግስት ጋር አዲስ ስምምነት እንደደረሱ ይፋ አድርገው እንደነበረ በማስታወስ ኦማሞ ተጨማሪ ማብራሪያ እንዲሰጡ ቪኦኤ ላቀረበላቸው ጥያቄም ምላሽ ሰጥተዋል።
Well, it's actually, there was already an agreement between the UN and the government. But what was, what this, these are
agreements? ለነገሩ እንኳን ቀደም ሲልም ስምምነት ነበረ ግን በዓለም ምግብ ፕሮግራም ዋና ዲሬክተርና በኢትዮጵያ መንግስት መካከል የተደረሰው የተግባራት ስምምነት በዚያ ቀደም ሲል በተባበሩት መንግስታትና በመንግስት መካከል በተደረገው ስምምነት የሚካተት ነው። እና ይሄ አዲስ ስምምነት ሳይሆን ባለው ስምምነት ውስጥ የተደረሱ የተግባራት ስምምነት ነው። ስምምነቱ የሚያያዘው በክልል ውስጥ ፈጣን እንቅስቃሴን የሚፈቅድና ዓለም አቀፍ እርዳታ ሰራተኞችን ፈቃድ አሰጣጥ አሰራር ከመዘርጋት ጋር ከመንግስትና ከሌሎች አጋሮች ጋር የሁኔታዎችን የጋራ ቅኝት አሰራር ጋር የሚያያዝ ነው። የግንኙነት አቅም ከመሻሻል ጋር የተያዘ ስምምነትም አለ። በድርጅታችን ድረገጽ ላይ ይህ ስምምነት በዝርዝር ሰፍሯል። አሁን በትግራይ ሰብአዊ እርዳታን ተደራሽ በማድረግ ረገድ በአስቸኳይ መፈታት አለበት የሚሉት ከባዱ ችግር ምንድን ነው የሚል ጥያቄም ቀርቦላቸው ነበር። የመሻሻል ላይ ያለ ሂደት ነው። ለሁሉም ተዋንያን ከፍተኛው የሆነው ፈተና ለትግራይ ሕዝብ ድጋፍ ማቅረብ ነው። ጉልህ የሆነ ጥረትና ተግባር በዚህ ረገድ በመንግስትና መንግስታዊ ባልሆኑ አካላት እየተተገበረ እንደሆነ እናውቃለን። ግን አሁንም ብዙ የሚቀር አለ። ሁላችንም ይህንን ለመፍታት ነው የምናልመው። በአሁኑ ጊዜ የተለያዩ ወገኖች በትግራይ የሚገኘውን የተረጂ ቁጥር የተለያዩ አዞች ይሰጣሉ። መንግስትም እንዲሁ ይሰጣል። እናንተስ እንዴት ነው የተረጂዎችን ቁጥር የምትሰበስቡት? እንደሚመስለኝ እነዚህ ቁጥሮች የመጀመሪያ ደረጃ ግምቶች ናቸው። በስፍራው ተገኝተንና ቀጣይ ቅኝቶችንና ዳሰሳዎችን ማድረግ ስንችል በእርግጠኝነት የሚጠሩ ቁጥሮችን መስጠት ይቻላል። ግን ሁሉም እንደሚገነዘበው ባለው ተጨባጭ ሁኔታ ምክንያት ማድረግ የሚቻለው መገመት ብቻ ነው። እነዚህ ቁጥሮች የግምት ቁጥሮች ናቸው። የተረጂዎችን ተደራሽነት ድርጅታችሁ እንዴት ይመዝነዋል? የቪኦኤ ሌላው ጥያቄ ነበረ። ሁኔታው እየተሻሻለ ነው ማለት እችላለሁ። ቀድሞ እንደተናገርኩትም መንግስትና መንግስታዊ ያልሆኑ ድርጅቶች ሁሉም ተደምሮ እስከ 1.7 ሚሊዮን ለሚሆን ህዝብ እርዳታ እያቀረቡ ይገኛሉ። እና ይህ ቁጥር እንደሚጨምርም እጠብቃለሁ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናስተናግዳላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ሌላ ዘገባ እንለፍ። ቢሊ መኮንን በኢትዮጵያ የፊልምና የቴሌቪዥን መስኮቶች ውስጥ ስማቸው እየገነነ ከመጣ የምስል ወብርሃን አደራጆች ወይም ሲኒማቶግራፈርስ መካከል አንዱ ነው። ተደናቂነትን ያገኘው ቁራኛ የፊልምን ጨምሮ ወደ 10 የሚጠጉ ባለሙሉ ሰዓት ፊልሞችን ቀረጻ አከናውኗል። በሺዎች የሚቆጠሩ ኢትዮጵያውያን ላለፉት 2 ዓመታት የተከታተሉትን የእግር እሳት ተከታታይ ድራማ ብሎም በርካታ የሙዚቃ ቪዲዮዎች ላይ በሲኒማቶግራፈርነት ሰርቷል። በተያያዥ ጉዳዮች ላይ ከቢሊ መኮንን ጋር ቆይታ ያደረገው ሀብታሙ ስዩም አስቀድሞ ቢሊን የጠየቀው ወደ ቀረጻው መስክ እንዴት ሊገባ እንደቻለ ነበር። እንደሚከተለው ይቀርባል።
ኢትዮጵያ ውስጥ ፊልም መስራት እንደ ሙያ ከመቆጠሩ በፊት ያው በክበባት ውስጥ በሚኒ ሚዲያ ቲያትሮች ይሞከራሉና ትልቁ ህልማችን ትንሽ ሆነን የቲያትር ዝንባሌ ሲኖርት መድረኮችን ነው የምናስበው፣ የቲያትር መድረኮችና በዛ ጊዜ እንደዛ አይነት ዝንባሌ ነበር። ግን በዛ መቀጠል ስላልቻልኩ ትንሽ ሆኜም ስለነበረ ማስቀጠል አልቻልኩም። ግን ከጊዜ በኋላ ፊልም የማየት ፍላጎት አለኝ። ፊልም ሳይ ግን ፊልምን ወድጄ ነው እንጂ ፊልም ሰሪ ሆናለሁ የሚል ግምት አልነበረኝምና ቪዲዮ ቤት ከፍቼ በቪኤችኤስ ጊዜ ፊልም በማከራይበት ጊዜ ተጨማሪ ነገር ምን ልማር በሚለው ውስጥ በምርጫዬ ላይ 2 ነገር አስቀመጥኩኝ። አንዱ የሞባይል ጥገና ብማር አልኩኝ፣ አብሮ ሊሄድ የሚችለው ከሙዚቃ ቤቱ ጋር ጎን ለጎን የሚሄድ። 2 ደግሞ ካሜራ በቀርጽ በሚለው ነው እና ካሜራ ስንቀርጽ የሚታወቀው ካሜራ አብዛኛውን ለሰርግ ነው የሚታወቀው እና በቃ ስለምወድም ካሜራ እየሰራው ሰርግም እየሰራው ጎን ለጎን ከቪዲዮ ቤቱ ጋር አብሮ የሚሄድ ስራ ነው በሚለው 2 ለምርጫ አስቀምጬ ልቤ ወደ ካሜራው አደላና ቶም ቪዲዮግራፊ በ1999 አካባቢ ቶም ግራጁዌት አረኩና እዛ በመማርበት ጊዜ የቲያትር ፍላጎት አለኝ ስቶሪ የመጻፍ እና ቲያትሮችን የማንበብ ነገሮች ስለነበሩ ቶም አጫጭር ሾርት ፊልሞች ስቶሪ ክሬት አርጋችሁ የ4 ደቂቃም የ3 ደቂቃም ፊልም ስሩ በሚባልበት ጊዜ ያ ነገር በጣም እየሳበኝ እየጓጓው የተሻለ ሐሳብ እያቀረብኩኝ ከመምህራኖቼም ጋር ጥሩ ግንኙነት በማድረግ በመማርበት ጊዜ አይ እኔ ሰርግ አይደለም የምሰራው ፊልም ነው የምቀርጸው የሚለው ሐሳብና ትክክለኛ ጎሌን አገኘው ብዬ ማስበው እዛ ቦታ ላይ ነው መነሻው እና ጅማሮ እዛ ነው ማለት ነው።
እንግዲህ ቢሊ ብዙ ጊዜ ተመልካቾች ፊት ለፊት የሚታዩ ተዋናዮችን እንጂ ከኋላ ያሉ ባለሙያዎችን ልፋትና ተግባር ያን ያክል አያዩም ይባላል። ለምሳሌ ሲኒማቶግራፈር የሚባለው ባለሙያ ምን አይነት ስራዎችን የሚሰራ ነው ብለው የሚጠይቁ ሊኖሩ ይችላሉ። ሲኒማቶግራፈር ምን ይሰራል? በአንድ የፊልም ስራ ውስጥስ ያለው ሚና ምን ያህል ወሳኝ ነው?
መጀመሪያ ሲኒማቶግራፈር የሚባለው ከስራው በፊት ትርጓሜው ራሱ እንደሚናገረው በብርሃንና በጥላ ምስል የሚናገር፣ በተናገረው ምስል ደግሞ ታሪክ የሚተርክ የሚል ስም ነው ያለው። ስሙ ራሱ ቢተረጎም ሲኒማቶግራፈር ወይም ዳይሬክተር ኦፍ ፎቶግራፈር የሚባለው ቃሉን እንኳን ሲተረጎም ወይ በሆነ ትርጓሜ ሲተረጎም እና ያ ማለት ምንድነው? ፊልም ውስጥ እንግዲህ አጽምና ስጋ ያለበሰ ወረቀት ላይ ያለ ታሪክን ወደ ምስል፣ ወደ ተንቀሳቃሽ፣ ወደ ታሪክ ትረካው በብርሃንና በጥላ ስሜቶችን ተሸክሞ በፍሬም ውስጥ ሐሳቦችን ገልጾ ከተመልካች ጋር የሚያገናኝበት ትልቁ የፊልም ሚዲየሙ ካሜራው ነው። አይኑ የፊልሙ አይን ካሜራው ነው። ወረቀት ላይ ያለውን ሐሳብ ነው ካሜራው የሚያይለት እና የዳይሬክተሩ ሐሳብን ሊተረጉም ያሰበውን ሐሳብ ነው በካሜራ የሚታየው እና ፊልም ላይ በጣም ትልቁ ኮሚኒኬሽን ካሜራ ነው ማለት የወረቀቱን ወደ አይን የሚተረጉም ወይም የሚገለብጠው መሳሪያ ትልቁ መሳሪያ ካሜራ ነው እና እነዚህ 2 ሲኒማቶግራፈሩ እና ካሜራው ሲዋሃድ ነው እንግዲህ የጽሁፉም የደራሲውም ሐሳብ የተዋናያኖቹም አቅም የዳይሬክተሩም ፍላጎትና ኢንተረስት በዛ ፍሬም ውስጥ ተቀንብቦ ነው እንግዲህ ሐሳቡ በተፈለገው መልኩ ኦዲየንስን ለየታሪኩ ስሜት ሊያሻግር የሚችለው እና ትልቅ ሚና አለው። እሱ መሳሪያ ባይኖር ፊልም የሚባለው ሐሳብ አይመጣም። የሬዲዮ ድራማ የሆነውም በጆሮ የሚሰማ ወይም የመድረክ ቲያትር ሲባል ኦዲየንሱ እዛ ቦታ ብቻ ካልሄደ ቲያትሩን ማየት ወይም ታሪክ መከታተል የማይችልበት መንገድ ነው። ካሜራ መኖሩ ነው እንግዲህ በየቤታችን በቴሌቪዥንም በአይናችን ሐሳቦችን እንድናይ በፊልምም ሲኒማም እንድና ያደረገው ሐሳብ ካሜራ ነውና ከሐሳብና ከተመልካች መሃል ቆመው ድልድይ የሆኑ ስራ የሚሰሩ ናቸው ይላለው በራሴ።
ቢል እንግዲህ በርከት ያሉ ሙዚቃ ቪዲዮዎችን፣ ረጃጅም ፊልሞችን እንዲሁም ደግሞ የቴሌቪዥን ድራማዎችን ቀርጻል። ቀረጻ ከፍተኛ ውጣ ውረድ ያለበት ስራ ነው። ፈታኝና አስደሳች ነገሮች ይገጥማሉ ብዬ አስባለሁ። ከነበሩ የቀረጻ ትውስታዎችህ አንድ ሁለቱን ብታካፍለን።
ያለ ፈተና የሚሰራ ፊልም የለም አይደለም። እኛ ሀገር ማቴሪያል የውቀት የሎኬሽን የብዙ ተግዳሮቶች ችግር ያለበት ይሁን ይቅርና አደጉ ተብለ በትልቅ በጀት የሚሰራባቸውን ፊልሞች ሁሉ ይወጣ ወረዳሉ። የራሱ ቻሌንጅ አለው። አዲስ ስቶሪ ሲመጣ ሁሉ አዲስ ቻሌንጅ አለው። ግን ምንድነው ከምንም በላይ ፈታኝ ሆኖብን የነበረው አንዱ የቁራኛ የቀረጻ በጣም ፈታኝ ነበር። አንዱ ፈታኝ ያደረገው ምንድነው ያልኖርነውን ህይወት ከመቶ አመት በፊት ከመጻፍ ውጪ ያንን ታሪክ ማን ረዳበትን ህይወት ቪዥዋላይዝድ ማድረግ በምስል ቀርጾ ተመልካችን እዛ ዘመን ላይ ማስቀመጥ በጣም ከባድ ነበር። ከዛ ደግሞ ሙሉ ከተማዋ ቆርቆሮና ኤሌክትሪክ የለበሰች ሀገር ነች። እኛ በመንሰራበት መቸት ደግሞ የቆርቆሮ ቤትና ኤሌክትሪክ መብራቶች፣ ስልኮች፣ ፖሎች አልነበሩምና ገንብተን መስራት እንደሚታወቀው ከባድ ነው። እና ከነዚህ ቻሌንጆች ጋር አንድ ካሜራ አንስተን ወደ ሆነ ቦታ ስንዞር ምናው የቆርቆሮ የስልክ እንጨት እንትኖች ዘመኑን የሚያሳብቁብን መንገዶች በጣም አስቸጋሪ ነበር። አንኮበርን የተቀረጸው የአየሩ ጸባይ በጣም አስቸጋሪ ነበር። ቶሎ ቶሎ ይዘንባል፣ ቶሎ ቶሎ ብራንት ላይ ሆናልና እሱ በጣም ፈታኝ አርጎት ነበር። ካሰብነው ጊዜ በላይ ጨምሮብን ብዙ በክሩስትም ያሉ ሰዎች ተስፋ እስከመቁረጥ ተደርሶ በቃ ለመጨረስ ግዴታ እንትኑስ ገብተን ነው ፊልሙ ያለቀውና ፊልሙ ሲታይ ያለፋት ብዙ ሰው አያየውም። እና ከምንም በላይ በጣም ከባድ የነበረ ኦልሞስት እስከ መቋረጥ ሊያደርስ የሚችሉ ሚገፉ ሐሳቦችና ቻሌንጆች ነበሩትና ሐሳቡም ከባድ ስለነበረ ነው የከበደን። የከተማ ሲና አይደለም የካፌ ስቶሪ አይደለምና ብዙ ነገሩ የዘውዲቱ ዘመን ላይ ራሳችንን ማስቀመጥ ይጠበቅብን ነበርና ያን ኤክስፒሪንስ ማረጉ ለኛም አሪፍ እድል ነበር ቻሌንጁ እንዳለ ሆኖ።
አድማጮቻችን የምስል ወብርሃን ባለሙያ ወይም ሲኒማቶግራፈር ከሆነ ቢሊ መኮንን ጋር የተደረገው ቆይታ ሰፋ ያለው ክፍል በመጪው ቀዳሜ በሚደመጠው የጋቢና መዝናኛ ላይ ይቀርባል። ለአሁኑ ሀብታሙ ስዩምንና እንግዳውን እናመሰግናለን። I'm a beast.
ashamed of her. I got my features and my name from her. Mama African. The reject plays an act. Know just what you're worth.
በኮቪድ-19 ምክንያት የተደረጉ የእንቅስቃሴ ገደቦች አብዛኞቹን አፍሪካውያን ወጣቶች ለስራ አጥነት እንደዳረጓቸው እየተነገረ ነው። በኬንያም የሰርከስና የአክሮባት ባለሙያ የሆኑት ክላን አክሮባት ቡድኖች ገቢ ለማሰባሰብ የጎዳና ላይ ትዕይንት ጀምረዋል። የሙጎላ ላቸችዋዩን ዘገባ እንደሚከተለው አቀርብላችኋለሁ። በተጨናነቁ የናይሮቢ አውራ ጎዳናዎች ላይ በትራፊክ መብራት ተይዞ መቆም እጅግ አሰልቺ ነው። ክላን አክሮባት የተሰኙት የወጣት ቡድኖች ግን የትራፊክ መብራቱን እየጠበቁ ትዕይንት ማሳየት ጀምረዋል። የአክሮባት ቡድኑ መስራች የሆነው ብራያን ሙጎ ኮቪድ-19 ከትርኢቶች የሚያገኙትን ገቢ እንደቀነሰባቸው ይናገራል።
በፊት ብዙ ሰዎች የተሰበሰቡበት ትርኢት እናሳይ ነበር። ነገር ግን አሁን በኮቪድ-19 ምክንያት ሰዎች በአንድ ቦታ መሰብሰብ አይችሉም።
በኮቪድ-19 ምክንያት በመደበኛነት ትርኢት ማሳያ ቦታዎች የተዘጉ ሲሆኑ እጅግ ብዙ በዚህ ዘርፍ ውስጥ ያሉ ወጣቶችም የገቢ ችግር አጋጥሟቸዋል። ክላን አክሮባቲስቶች ይህን ወቅት ለማሳለፍ በጎዳናዎች ላይ ትዕይንት ያሳዩ ከባለመኪኖቹ የተለያየ መጠን ያለው ገንዘብ ያሰባስባሉ። ትዕይንቱ በሚደረግበት አውራ ጎዳና ላይ ቀይ መብራት ይዛቸው የታደሙት እኚህ ተመልካች ወጣቶቹን ያደንቃሉ።
መልካሙ ነገር የትራፊክ መብራቱን እየጠበቁ ቀይ ሲበራ ነው ትርኢቱን የሚያሳዩት። ልክ መብራቱ አረንጓዴ ሲሆን ደግሞ ከመንገዱ ዞር ይላሉ።
የኬንያ የስታቲስቲክስ ቢሮ በኮቪድ-19 ምክንያት በተወሰዱ የእንቅስቃሴ ገደቦች ሳቢያ የስራ አጦች ቁጥር በእጥፍ ማደጉን አስታውቋል። በናይሮቢ የወጣቶች ትስስር ኃላፊ የሆኑት ኦስቲን ኦቲኤኖ በዚህ ላይ አጽንኦት ይሰጣሉ።
The youth unemployment before COVID was high, and after the during the COVID it has gone so much high that a number of youth that I know that we work under has lost.
ከኮቪድ-19 በፊትም ቢሆን የነበረው የሥራ አጥ ቁጥር ከፍተኛ ነው። አሁን ደግሞ እጅግ ጨምሯል። እጅግ ብዙ የሆኑ ወጣቶች ብዙ የሥራ ዕድል አጥተዋል።
የቀኑን ረጅም ሰዓት በናይሮቢ አውራ ጎዳናዎች ላይ ትርኢት በማሳየት ካሳለፉ በኋላ የክላን አክሮባት ቡድኖች ወደ ሰፈራቸው በመመለስ ታዳጊ ሕፃናትና ወጣቶችን ያሰለጥናሉ። የ10 ዓመቱ ታዳጊ አልቪን ሚሂስ ከዚህ ቡድን ጋር ስልጠና ከጀመረ 4 ዓመት ሆኖታል።
ለፈንዳ አክሮ ጁኒታሊንቲያንጎ
ሳድግ አክሮባት መስራት ነው የምፈልገው። በማገኘው ገንዘብም ችግረኛ ሰዎችን ማገዝ ፈልጋለሁ።
ክላኑ አክሮባት ቡድን ኮሮና ቫይረስ እስኪያልፍ ድረስ ገቢ ለማግኘት ያለው አማራጭ አረንጓዴ መብራት እስኪበራ እየጠበቁ ትርኢት ማሳየት እንደሆነ ይናገራሉ። ለሚጉዌላ ላቻቺዮ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከጋቢና ቪጋ ለነበራችሁ ቆይታ እያመሰገንን ለዛሬ ያዝንላችሁን እዚህ ላይ ጨርሰናል። አስተያየትና ጥያቄዎቻችሁን ስትከታችን በየያ ማህደር ላይ ከጋቢና ቪጋ ያላችሁ gabinavi@gmail.com የኢሜል አድራሻችንን መጠቀም ትችላላችሁ። ሰስተናግዳችሁን ሾት ኤደን ገረመው ነበርኩ። በአርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ ካመላው የአሜሪካ ድምጽ ዘጋቢዎችና ባልደረቦች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት ይሁንላችሁ። ደህና ደሩ። You mean the same to me to my life.